ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መጋቢት 9 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ መጋቢት 9 ቀን 471 ቀናት አለፋቸው። ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የማይድን በሽተኛ የማይመለስ ኃጢያተኛ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ በቅድሚያ እናቀርባለን። በማስከተልም በሰሞናዊ ጉዳዮች ላይ የሚተችት ታዛቢ የላኩልንን ጽሑፍ በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ዲሞክራሲያ በ2002 ዓመተ ምህረት ምርጫን አስመልክቶ ያወጣውን እትም አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
ሰሞኑን በራያ የተለያዩ ወረዳዎች በተደረጉ ጦርነቶች ከ600 በላይ የወያኔ ታጣቂዎች መደምሰሳቸውና በርካታዎች የተማረኩ መሆናቸውን ከመከላከያ ከፍተኛ መኮንኖች ቅርበት ያላቸው ምንጮች ዘግበዋል። ከተገደሉት መካከል ከ8 በላይ የሆኑ የወያኔ አባል የሆኑና የኮሎኔል ማረግ የነበራቸው ግለሰቦች የሚገኙበት ሲሆን ቀደም ብሎ በብርጋዴር ጀነራል ማረግ የማዕከላዊ ዕዝ ምክትል አዛዥ የነበረው አብርሃ ድንኩል የወያኔን ታጣቂዎች በመምራት ላይ ያለ የተገደለ መሆኑም ተነግሯል። ከታጣቂዎች መካከል 110 በላይ የሚሆኑ ኮረም ላይ የተማረኩ መሆናቸው ሲነገር ከተማረኩት መካከል የቀድሞ ኮሎኔሎችና ሻለቆች ይገኙባቸዋልም ተብሏል። በትግራይ ከጦርነቱ ጋር ተያይዞ ደረሰ የተባለውን የሰባዊ መብት ጥሰትና ሌሎች የጦር ወንጀሎችን በጋራ ለመመርመር ከአገዛዙ በኩል የቀረበውን ጥያቄ መቀበሉን የተባበሩት መንግስታት ድርጅት የሰባዊ መብት ኮሚሽን ረቡዕ መጋቢት 8 ቀን ባወጣው መግለጫ አስታውቋል። የተባበሩት መንግስታት ድርጅት የሰባዊ መብት ኮሚሽነር በሰጡት መግለጫም ያገዛዙ ሰባዊ መብት ኮሚሽንና የተባበሩት መንግስታት ሰባዊ ኮሚሽን በአንድ ላይ ምርመራ እንዳካሄዱ ከአገዛዙ በኩል የቀረበውን ጥያቄ የተባበሩት መንግስታት ድርጅት የተቀበለው መሆኑን ገልጸው ሁለቱ አካሎች ምርመራቸውን ለማካሄድ የጋራ እቅድ እንደሚያወጡና የሚወጣው እቅድም ለምርመራው የሚያስፈልገውን ወጪና ምርመራው የሚካሄድባቸውን መንገዶች እንደሚያጠቃልል ገልጸዋል። በአካባቢያቸው አሁንም የጸጥታ ስጋት መኖሩን በቤንሻንጉል ጉሙዝ መተከል ዞን የቡለን ወረዳ ነዋሪዎች ለዜና ተቋሞች ገለጹ። ነዋሪዎቹ ለዜና ተቋሞች በሰጡት ማብራሪያ በአካባቢው የነበረውን የጸጥታ ችግር ይፈታል በሚል ተስፋ ተጥሎበት የነበረው እርምጃ ወደ ስጋት የተቀየረ መሆኑን ጠቅሰው አገዛዙ ለአሸባሪዎቹ ታጣቂዎች ያለው ቸልተኝነትና ሽሮሮ ባይነት ዳግመኛ በሰይወት ዋጋ እንዳስከፍልን ፈራለን ብለዋል። ታጣቂዎቹ በከተማው ውስጥ ቢሮ ጠይቀው ማግኔታቸውና መኪኖች እንደተሰጧቸው እንዲሁም በጀት የጠየቁ መሆናቸውን የከተማው ባለስልጣኖች ተናግረዋል። ትጥቅ እንዲፈታ ተደርጎ ተገቢ የፍርድ እርምጃ ሊወሰድበት ይገባ የነበረው የዋሸባሪ ኃይል ትጥቁን ሳይወርድና ለፍርድ ሳይቀርብ እንደውም በከተማው ውስጥ ቢሮና መኪናና የመሳሰሉትን አገልግሎቶች ማግኘቱ አገዛዙ ከአሸባሪዎች ጋር በትብብር እየሰራ ነው የሚለውን ጥርጣሬ እንደሚያጠናክረው ነዋሪዎች ገልጸዋል። አሜሪካ የአባይ ግድብን ሶስትዮሽ ድርድር እንድታሸማግል ከሱዳንና ከግብጽ የቀረበላትን ጥያቄ አስመልክቶም ጥያቄው በሶስቱም ተደራዳሪዎች ካልተጠየቀ በስተቀር እጇን እንደማታስገባ ገልጻለች። ይህ የአሜሪካ አቋም የተገለጸው በአገሪቱ የውጭ ጉዳይ መስሪያ ቤት የቀጠናዊ ጉዳዮች ቃል አቀባይ አማካይነት ሲሆን በዚሁ ማብራሪያ ውስጥ አሜሪካ ከሶስቱም አገሮች ለአደራዳሪነት ጥሪ ከተደረገላት ጉዳዩን ለማስተናገድና ለውጤታማነቱ አዎንታዊ ሚና ለመጫወት ዝግጁ መሆኗን ተናግሯል። ሱዳንና ግብጽ አሜሪካን የአውሮፓ ህብረት የተባበሩት መንግስታት ድርጅትና የአፍሪካ ህብረት በአንድነት ያሸማግሉን የሚል ጥያቄ ማቅረባቸው የሚታወቅ ሲሆን ያገዛዙ ባለስልጣኖች ይህንን እንደማይቀበሉ በተደጋጋሚ መግለጻቸውም ይታወቃል። የሱዳን ሽግግር ምክር ቤት ፕሬዝዳንት የሆነው ጀነራል አልቡርሃን ረቡዕ መጋቢት 8 ቀን በኡምዱርማን ከተማ አንድ ሚሊተሪ ሆስፒታልን በመረቀበት ወቅት ባደረገው ንግግር በቀቡ ሱዳን በኢትዮጵያ ዋሳኝ ላይ ያዘቻቸው ቦታዎች የሱዳን መሆናቸውን ገልጾ ኢትዮጵያ ባለፉት 2 ሳምንታት ወደ ሱዳን ግዛት ያስገባቻቸውን ወታደሮች በአስቸኳይ እንድታስወጣ ጠይቋል። ኢትዮጵያ እነዚህ ቦታዎች የሱዳን መሆናቸውን እስካልተቀበለች ድረስ ምንም አይነት ድርድር የማያደርግ መሆኑንም ገልጿል። ከአገዛዙ ባለስልጣኖች በኩል ለሱዳኑ ፕሬዝዳንት ንግግር የተሰጠ ምላሽ የለም። ቡልዶዘር በሚል ቅጽል ስም የሚታወቁት የታንዛኒያው ፕሬዝዳንት ማክፋሊ ከዚህ ዓለም በሞት ተለይተዋል። ፕሬዝዳንቱ የሞቱት በልብ ህመም ነው ቢባልም ለሁለት ሳምንታት ከህዝብ እይታ ርቀው በቆዩበት ወቅት በኮሮና ቫይረስ እንደተያዙ ሲወራባቸውም ነበር። ማክፋሊ የኮሮና ቫይረስ መኖሩን ከማይቀበሉ የአፍሪካ መሪዎች አንዱ የነበሩ ሲሆን ቫይረሱን ለመቆጣጠር መጸለይና አንዳንድ ቅጠሎችን መታጠን ነው እንጂ ያፍና ያፍንጫ ጭንብል መጠቀምም ሆነ ርቀትን መጠበቅ የሚሉት የጥንቃቄ እርምጃዎች አያስፈልጉም በማለት መግለጫ ሲሰጡ እንደነበርም ይታወቃል። አድማጮቻችን ለለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩም።
የሐሙስ መጋቢት 9 ቀን 2013 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ የማይድን በሽተኛ የማይመለስ ኃጢአተኛ ዘረኝነት ልክፍት ነው የሚያስጓራ ጣዋት ማታ ደም የሚያስጠማ የሚያስጠጣ ኮሎኒኑና መጅራስ ሽመልስ ገርባዎችን ማየት ይበቃል። በየጊዜው በወለጋ በመተከል በአዲስ አበባ ወዘተ የንጹህ ህዝብን ደም አማራ ብለው ያፈሳሉ። የምኞትን ፈረስ ልጓም አይገታውም ነውና መላ ኢትዮጵያን ወደ ተረታቸው ኦሮሚያ ሊቀይሩ አዲስ አበባን ስንፊኔ ሊያደርጉ ወንበራ ራያ ወዘተ በስራቸው ሲሆኑ ወዘተ ይታያቸዋልና ከወንጀላቸው ማንም በመከር የሚገታቸው አይሆንም። ጥፋት በጥፋት ላይ ፍጅት በፍጅት ላይ መፈጸምን ሊያቆሙ ከጠባብ ዘረኝነት ወደ ኢትዮጵያዊነት ሊቀየሩ ማይችሉም። ኦህዴድ ኦደፓ ቢሆንና ለማስመሰል ደግሞ በሃይማኖታቸው መሰረት ሌሎችን ጨፍልቆ የብልግና ብልጽግና ፓርቲ ቢባልም የነገሩ ማዕከልና እንብርት ያው ጠባብ ዘረኝነታቸው ከኛ ከኛ ማለታቸውና ጸረ አማራ ጸረ ኢትዮጵያ መሆናቸው ነው። በቻይና ሱፍ ተሸትሮ ባድዋ ጦርነት ነበርኩ ግን አጼ ምኒልክ አልተገኙም ባዩ ኮሎኔል ሆነ ባድዋ ከትግሬዎች ውጭ ማንም ለኢትዮጵያ አልተዋጋም ባይ የወያኔ ነፈዞች የማይድኑ በሽተኞች መሆናቸው በግሃድ አረጋግጠዋል። ይህን መገንዘብ ማጤን ተስኗቸው በሰበብ አስባቡ ኮሎኔሉ ጠባብ ብሔረተኛ አይደለም ኢትዮጵያን ይወዳል ብለው ሊያሳምኑን አሁንም ደፋ ቀና የሚሉት በተለይ ትውልደ ኢትዮጵያ አሜሪካኖች ባንዳና ካህዲነታቸውን በሚገባ እያፋዩ ናቸው። የወያኔ ደጋፊዎች በአማራው ላይ ዘለፋን እያሰሙ ሲሰለፉ ደግሞ የኮሎኔሉ አጫፋሪዎች ደግሞ ወገናቸውን የሚፈጀውን ኮሎኔልና አገዛዙን ደግፈው የሻቢያን ባንዲራ አውለብልበው ሲሰለፉና ራሳቸውን በጸያፉ ሲያስገምቱም ታዝበናል። እነዚህ ኢትዮጵያውያን እንዴትስ ይባላሉ? ጮሌ ሆኑ መስሏቸው በአማራው ላይም እኮ ፍጅት ይቆም ብለናል ሊሉን ሞክረዋል። ግማሽ መላጣ ግማሽ ጎፈሬ ነው። የሀገር የፍትህ ግማሽ የለውም። ወይ ከሰለባ ህዝብ ጋር ለመላ ኢትዮጵያ እንቆማለን ወይ ከኢትዮጵያ አረመኔ ጠላቶች ጎን እንሰለፋለን። ይድፋህ ብሎ ይማርህ ጎጂ እንጂ ጠቃሚ ምኞት ወይ መፈክር አይደለም። ወገን እያረደላለው ዘረኛ አገዛዝ ገንዘብ አምጡ ኢትዮጵያዊነን የሚሉ ጉዶችን በአሜሪካ ታዝበናል። አገር ወዳድ ነው ብለው ሳያበቁ ለኮሎኔሉ የዘፈኑ ዳንኪራ በህዝባችን ደም ላይ የረገጡትንም ባያሌው ታዝበናቸዋል። ሰከን ማለት አደብ መግዛት አቅቷቸው ይሆድ ነገር ሆድ ይቆርጥ ነውና ለግብዙ ኮሎኔል ተሯሩጠው ተጎንብሰውለት የትንግርት በሽታውን አባብሰውበታል። ቅኔ እንዝረፍለት ውዳሴ ያሉም ከንቶች ራሳቸውን ዳግም አጋልጠዋል። ንጹህ ዜጎችም ኢትዮጵያዊ መሪ በተአምር መጣልን ብለው በመመኘት ጨፍረውለት ነበር። የስሜት ፖለቲካ የምንለው ነው። በውስጡ ግን ካለፈው አለመማርን አቅፎ የያዘ ክፉ ስህተት ነበር ነውም። ድክመቱ ግን ኢትዮጵያውያንን ይመለከታል። የመጣን ባለነፍጥ አወድሶ መቀበል ተጎንብሶ ማስተናገድ ነው የጎዳን። ከርሳደሮችና ፋሽስቶችን ሰው ብሎ መቁጠር መንግስተ ለማርያምን ዘርማን ዘራችንን የፈጀ አውሬ መንጌ ብለው አሁንም የሚያደንቁ መቼም ቢሆን መች ለኢትዮጵያ ሊቆሙ ደጋፊ የሀቅ ተቆርቋሪ ሊሆኑ አይችሉም። ያወናብዳሉ እንጂ ሆዳደር ጸረ ኢትዮጵያ ናቸው። የሻቢያን ባንዲራ እያውለበለቡ ዘረኛውን ኮሎኔል ደግፎ ሰልፍ ማድረግና ለሚፈጀውና ለሚታረደው ህዝብ ተቆርቋሪ መሆን ለየቀል ናቸው። በባዕድ አገር ያሉ የወያኔ ደጋፊዎችም ምንኛ እንደዘቀጡና ከሃዲ እንደሆኑ አሁንም እያሳዩ ናቸው። የሚነገራቸው መርዶ ግን ወያኔ ወደ በፊቱ ስልጣን አይመለስም
አብቅቶለታል የትግሬ የበላይነት ሞቷል የሚለው ነው የሚነገራቸው መርዶ የትግራይ ህዝብ ኢትዮጵያዊነቱን አልካደም ወያኔን ደግፎ ከውድቀት አላዳነም የሚለው ነው በዚያው ልክ ኮሎኔሉ ጭፍሮቹን ሲያስተማራም ብዙሃኑ የኦሮሞ ህዝብ ኢትዮጵያዊነትን ቢሉ ቢሉ እምብኝ ብሎ ስላልሰረዘ ቅዠታቸው የውዳን ሆኖ መቅረቱን እያየን ነው ኮሎኔሉ ለምርጫ ደረሰ አልደረሰ በረጅሙ በግፍና ቅጥቀጣ ሊገዛን የሚችል አይሆንም አጫፋሪዎቹም ከነውርደታቸው ክህደታቸው የሚጠፉ ይሆናሉ በመሆኑም በነጠላ ሆነ ተሰባስበው በአገር ወዳዶች ላይ የሚያጎርፉት ዘለፋና ክስ እንደ ጤዛ ፀሐይ ጠዋት ሲወጣ የሚተን ነው ብዙ ጊዜ የዘመቻቸው ሰለባ ኢህአፓ መሆኑ አያስገርምም ድርጅቱ ይህ ተባለ ያ መቼም ቢሆን የኢትዮጵያን ጥቅም አሳልፎ ለማንም ስላልሰጠ የሁሉም ጠላት ሆኖ ተፈርጇል ሁሉም ሊያባብሉትና ከተቻለም ሊገዙት ሞክረው ጎመን በጤና ብሎ ዘግቷቸው ቆይቷል እምብኙም ብዙ መከራና ጥቃት አስከትሎበታል ኢትዮጵያን ጉዷት እንጂ ገንዘብ መሳሪያ በገፍ ይቀርብላችኋል ያሉን ብዙዎች ነበሩ ድርጅቱ አቋም አክሮ ወይም ታክቲክ ዘዴ ጠፍቶ ሳይሆን በአዳኑ ሁሉም የኢትዮጵያንና ህዝቧን የሚጎዳ ሰልፍ እንድንረግጥ በመፈለጋቸው ልንቀበላቸው አልቻልንም ቻይና ደርግን ደግፉ ብላ ተጣልታናለች አሜሪካ ደርግን ተቃውሞ ስትል ኢምፔሪያሊስትና ጸረ አፍሪካ ጸረ ህዝብ አቋሟን ደጋፊ እንድንሆን ፈላጊ ስለነበረች ልንስማማ አልቻልንም ከአረቦች ግብጽ ጋርም እንዲሁ ሆኖ እንጂ እስከ ትላንት ድረስ እነ ግብጽ ሌሎቹ በዶላር ሊያስገብሩን መፈለጋቸውን ስለነገሩን አላጣነውም የኢህአፓ ጠላቶች የኢትዮጵያ ጠላቶች ናቸው ሻዕቢያን ከቀደም ጀምሮ አማራ ትምክተኛ ብሎ ሊያጠፋን የተሰማራው አንድም የግንጠላ እቅዱን ስላልተቀበልነው ሌላም ኢትዮጵያን ሊያስገብር የሚመኘውን ስለተቃወምን ነው ድርጅቱ አገር ወዳድ አቋሙን አስቀድሞ ሲገኝ ይከሱት የነበሩት ግን ለሻዕቢያ ሰግደው አስመራም ድረስ ተጉዘው መጎንበሳቸው በገሃድ ታይቷል ኢህአፓ የሻዕቢያን ባንዲራ አቅፎ ሊሰለፍና ሊዘፍን ቀርቶ አንዲትም ቀን ወይም የዘንድሮዎቹ እንደሚሉት ለትንሽዬም የሻዕቢያን አሽቃባጭ ሆኖ አያውቅም እስቲ ሌሎች ይህን በሐቅ ሲሉ እንስማቸው እስቲ አገራችንን ለሆዳችን መቼም አንሸጥም ሲሉ እናዳምጣቸው እስቲ ለዘረኝነት መጎንበስን ሲተዉ እናያቸው ግን ኢትዮጵያ አገራችን ጥሎ አይጥላትምና ባንዳው ከሃዲው ከርሶ አደሩ ወያኔው ቄሮና መንጋው በጣም ጥቂት ነው የመንተን ነው ለብዙሃኑም ተቸናፊ መሆኑ አይቀሬ ነው በጋራ ትግላችን ኢትዮጵያዊነት አቸናፊ ይሆናል ድል ለኢህአፓና ለኢትዮጵያ ህዝብ አገር አድን ትግል ዘረኝነት ይውደም
We've been a war, ይበለው ይከብዳልና ይበለው ጠያቂ ጣለው ይበለው ከሳተቆረ ይበለው ብለው ቢደው ይበለው ያመረረ ይበለው አይማለዱ ይበለው ሰው ይበድዱ ይበለው ከፊት ለቀው ይበለው ከጁ ሲወጡ ይበለው ተራዋን ታነው ይበለው ሰው ይበድዱ ከፊት ለቀው ይበለው ከጁ ሲወጡ ተራዋን ታነው ሽበለው ሲደርሱላት ሽበለው ስራይላት ሲበለው ስሟን የነቁ ሲበለው የተዳፈሯት ሲበለው ልጇ ቢመጣ ሲበለው መቤት አሏት ሲበለው ስሟን የነቁ የተዳፈሯት ሲበለው ልጇ ቢመጣ መቤት አሏት ወንድሙ ሲገሉ ወንድሙ ካልከባው ወንድሙ ሲገሉ ወንድሙ ካልከባው ቃሉን ለተደጁ ደሙ እንዲከረፋ
በሰሞናዊ ጉዳዮች ላይ የሚተችት ታዛቢ ለዛሬ የላኩልን እናትንና እናት አገርን በሚመለከት የቀረበ ነው። በኢትዮጵያ ሰማይ ጥቁሩ ደመና አጥልቷል። አገሬ አገሬ ያለው አስፈልጭብኝም ከወንበሬ ብሎ ከርቷታል። በዚች ዓለም ከእናትና ከአገር በላይ የሚወደድ ምንም ነገር የለም ብያስብ ነበር። አሁን ግን ጊዜው ተበላሸና ሳልወድ በግድ እንዳለ ለማመን ተገድጃለሁ። ኦሮሞ አባት የተወለደው ልጅ አማራ ወላጅነቱን በማንነቷ ብቻ ከኦሮሞ ሚስቱ ጋር ሆኖ አጋድሞ በጭካኔ አረዳት የሚል ዜና ስሰማ ለማመን ከብዶኝ ነበር። ዜናው ትክክል ነበር። አሁን ሁለቱም ገዳዮች በደብረ ዘይት እስር ቤት ይገኛሉ ተብሏል። ድሮ በአድዋ በማይጨው በዶጋሊ በአምስቱ ዓመታት የጣሊያን ወረራ ብቻ ሳይሆን በየኔው ትውልድ እናት አገራቸውን ከራሳቸው አስበልጠው ስለወደዱ ሚሊዮኖች ውድ ሕይወታቸውን ከፍለው አልፈዋል። አዎ አሁንም እየከፈሉ ያሉ አሉ። ያንንም ቢሆን ከእናት አገራቸው አስበልጠው ከርሳቸውን የወደዱ አልነበሩም ለማለት እንዳልሆነ ይታወቀልኝ። ሆኖም በእናቱና በእናት አገሩ ላይ ጨክኖ ሊያጠፋት እንደ አሁኑ እንደ አሸን የፈላባት የካሃዲ ዘመን አይቼም ሰምቼም አላውቅም ለማለት ነው። ዛሬ ስልጣን ከጄ ከወጣሽ በሚል ከሱዳንና ከግብጽ ወግኖ ኢትዮጵያን ለማፍረስ የሚቀበጠበት ወያኔ ከስልጣኑ ከተባረረ ኢትዮጵያዊነቱን እከዳለሁ እያለ ከሚዋርቅ ጉደኛ ጊዜ ደርሰናል። አገራችን በዘረኛው አገዛዝ ስር ተጠፍንጋ ህልውናዋ አደጋ ውስጥ ወድቆ በግቢ ነፍስ ውጪ ነፍስ አድኑኝ እያለች የጣር ጩኸቷን ስታሰማ እንታገልላታለን ያሉት ድርጅቶች በሙሉ ከኢሃፓ በስተቀር ኧረ አትቀልጅብኝ አገሬ ፈጽሞ አትበልጭብኝም እኮ ከወንበሬ ብለዋት ለከርሳቸው ሲሉ አገርን ክደው ከዘረኛው አገዛዝ ጋር እጅና ጓንት ሆነው ሲያፈደፍዱም ለማየት ተገደናል። እነኙ ከአገር በላይ ወንበርን የሚወዱ ጉዶች ያፓን እንደኛ ፍልጡን ፖለቲከኛ ስላልሆነ ነው ከጥጥ ጀምሮ እስካሁን ድረስ ሙጭጭ ብሎ አገሬን እያደ የሚያልቀው ብለው ያሾፉበታል። ያፓ አገሬ ብሎ ሲነሳ ከአገሩ በስተጀርባ ከመቶ ሚሊዮን በላይ የሚታገልለት ህዝብ አለ። ስለዚህ መርሁን ተከትሎ ለሚወዳት አገሩና ህዝቡ መስዋዕትነትን ከፍሎ ከመታገል ውጭ ሌላ አማራጭ የለውም። ወንበርናት አገሬ የሚሉት ድርጅቶች ከወንበሩ በስተጀርባ የሚገኘው ከራስ በላይ ነፋስ በሚል እሳቤ አቅፋዋት እሽሩሩ የሚሏት ከርሳቸው ብቻ ናት። በሚያገኙት ትርፍራፊና ጭላጭ ሆዳቸውን ሞልተው ሲረኩ ለነሱ የውርደት ነጻነታቸው ተሟልቶላቸዋል ማለት ነው። ከራሳቸው ውጭ የሚያስቡለት ሌላ መስዋዕትነትን ጠያቂም ስለሌለባቸው መስዋዕትነት የፋራ ነው ብለው ቢሳለቁ አልፈርድባቸውም። እኔን እንኳን ያሳሰበኝ ከጥቂቶች በስተቀር ብዙሃኑን መንጋ እንዳየኋቸው ለስልጣን ፍርፋሪ የሚቋምጡ ሆነው አላገኘኋቸውም። ምን ነው ታዲያ ከአገራዊ ድርጅት ጋር ሆነው ህዝባችንን እግር ተወርች ካሰረው የጭቆና አገዛዝ ለማላቀቅ የማይተባበሩ ትላለሁ። የዚህ ሚስጥሩ እስካሁን ለኔ ግልጽ አይደለም። አገሬ ፈጽሞ አትበልጭብኝም ከወንበሬ ከሚሉት ጋር ተስማምተው ሲሰሩና በሐሳብና በገንዘብ ሲረዷቸው አውቃለሁ። ለአገር እያለቀሱና እየጮሁ ተገልብጠው አገርን ለሚጎዱ ከሃዲዎች ጉልበት ሆኖ መገኘት እንዴት ተዋጠላቸው? አረ መንጋው አገርህን በጎራዴ እያሳረድካት ይማርሽ በማሬት ወለው የተለወሰውን መርዝን እየጋፍካት ይለፍልሽ ማለቱ እስቲብቃ መቼም ሰውነህና ከንሰሳዎቹ የተሻለ አዝሮ ማሰቢያ ጭንቅላት አለህ በየነውና ምክሬን መለገሴ ድፍረት እንዳይመስልብኝ እንግዲህ ልቦና ፈጥቶን ችግራችንን ተጋፍጠን ካልተከላከልነው አገሬ ፈጽሞ አትበልጭብኝም ከወንበር ያለው ካዲና የገዢው ቡድን በጥቅም ተሳስረው ከምን ጊዜውም በላይ ታበየው በኢትዮጵያ ሰማይ ላይ ያጠለሉት የጥቁር ዳመና አደጋ ለህዝባችን ቅስም ሰባሪ እልቂትን አዝሎ መጣሁባችሁ እያለን ነው። ከተቻለ ለጋራ ችግራችን በአንድ ላይ ሆነን በጋራ መፍትሄ ከምንፈልግበት አንገብጋቢ ወቅት ላይ ደርሰናልና እናስብበት። የችግራችን መፍትሄው ደግሞ ሁሉንም ያሳተፈ የሽግግር መንግስት መመስረት ነው። ከህሊናችን ታርቀን ለሀገራችንና ለህዝባችን በጋራ ተረባርበንላት ለማዳን ያለን ጊዜ ነገ ሳይሆን አሁን ነውና ለዚህ ቅዱስ ዓላማ ስኬት ከህዝባችን ጎን ቆመን ውጤቱን እውን ለማድረግ እንነሳ። በተረፈ የነገ ሰው ካለን በቸር እንገናኝ። ቸር ይጠመን።
በርጩማማ ሞልቷል። ሃማ ቱማ ከሆነንሽቲሩ አለም ሄኩንቲቻት ቢየደናደሩ በርጩማማ ሞልቷል እድሜ ለአናጢ የሚወዘፍ ካለ ሀገር ካጅ መናጢ ሞዝቮልድ ከደከመ አለልን ጣሊያኑ ያሲኞር ሞሬቲ ወንበሩ ይመጣል ቀለም ልዩ ልዩ የፈረንጅ በርጩማ ለኛ ምን ሊገደን ለተጎነበሰ ልሳም ላለጫማ ይፈልጉ ብለን ስልጣን መብትም ለህዝብ ይጠይቁ ብለን ሰፊ ዴሞክራሲ ያለምንም ገደብ ታጋይናቸው ብለን ቆራጥ ያመረሩ ደም ፈሰሰ ብለው የሚቆረቆሩ የሚንጨረጨሩ ስጋት አስጨንቆን ውጥረት ይዞን ባሽተን ጓልታችንን አውቀው ሊያጋልጡን ብለን ግራ ቀኝ ስንዳክር በሐሳብ ተውጠን ከንቱ ሁሉም ባዶ አጉል ጭንቀት ውጥረት የፈረንጆች ኩርኩም ልክ አስገብቶለን የፈራነው ፈርቶ አደብ ገዝቶ ሲገኝ ቃሉን አጥፎ ሸብረክ ያን በርጩማ ሲመኝ ዌልካም ደና መጣ ብለን ማቀፍ ቀላል ፓርላማ ይግቡ እንጂ በርጩማማ ሞልቷል። ማነው ሞኙ ስንል ማነው ሞኝ የሚባል ወያኔ ብሪተኛው ባለ ፍጹም ስልጣን ወይስ ኮሾ ማንዴላዎች አስመሳይ ታጋዮች ተቃዋሚ ብለው ተቃውሞን አፋኞች ህዝብን የሚጎዳ ሰነድ ፈራሚዎች የዘጠና ሰባት የአልቂት ጭፍጨፋ ይባል ከተባለ ይረሳ ይነሳ የሞቱ ሙተዋል አጭሁ ለሬሳ ተውት ከተባለ በጠራት ላይ ማክረር ህዝብን ጆሮነስቶ ፈረንጆችን ማክበር ለባዕዳን ኩርኩም ሚዛን መስጠት ማድመጥ ሀገር ህዝብን መተው የግል ጥቅም ማስፈለግ ይንገስ ከተባለ ክህደትና ቅሌት የከርሳሞች ብልጠት ፓርላማ ይግባና ሁሉም ሆድ ይቀመጥ በርጩማማ ሞልቷል ህሊናችን ሲሸጥ ወንበርማ ሞልቷል ሀገር ወገን ሲሸጥ ገጥማን ስመለከት በፍቅር ቸመነ ሽኝት ይህ ማለለ
በጥር ታሸኘች
ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ሰላሳ አምስት ቁጥር ስድስት ግንቦት 2002 ዓመተ ምህረት እውነተኛ ምርጫ በህዝብ ትግል እውን ይሆናል። ወያኔ ስልጣን ላይ ከወጣ ጀምሮ በየአምስት ዓመቱ እየተደጋገመ የሚታየው አሰልቺ የሆነው የምርጫ ትርኢት ዘንድሮም ይበልጥ አሰልቺ በሆነ መንገድ እየታየ ነው። በመጪው ግንቦት 15 ቀን 2002 ዓመተ ምህረት የመጨረሻው ትዕይንት የሚታይበት የምርጫው ድራማ ተውኔቶቹ መታየት ከጀመሩ ጥቂት ቀናት ሆኗቸዋል። የቲያትሩ ዋና ተዋንያን የሆኑና ከ60 በላይ የወያኔ ተለጣፊዎች የሚገኙባቸው 63 ፓርቲዎች ለመወዳደር ተመዝግበዋል ተብሏል። 6938 የሚሆኑ ግለሰቦችም ለፌደራልና ለክልል ምክር ቤት እንደሚወዳደሩ ተገልጿል። ለምርጫው ቲያትር 149.5 ሚሊዮን ብር መመደቡ እንዲሁም ከ43000 በላይ የሆኑ የምርጫ ጣቢያዎችን የሚያስተናግዱ አብዛኛዎቹ የወያኔ አባላት መሆናቸው የተረጋገጠ 220000 በላይ የምርጫ አስፈጻሚዎች መሾማቸው ታውቋል። ተቃዋሚነን ከሚሉ አንዳንድ ድርጅቶች ጋር ወያኔ የምርጫ ስነ ስርዓት ስምምነት ተፈራረምኩ ብሏል። ተወዳዳሪዎች አላማቸውን ለህዝብ የሚያስረዱበት የሚዲያ ወይም የመገናኛ ብዙሃን ሰዓት ተሰጥቷቸዋል ተብሏል። በቴሌቪዥን አማካይነትም በየቀኑ በተለያዩ ርዕሶች ላይ የምርጫ ክርክር ተደረገ ተብሎ ይደለቃል። ተቃዋሚዎች ህዝብ ሰብስበው የመረጡኝ ዘመቻ እንዲያደርጉ ተፈቅዶላቸዋል። ከውጭ ታዛቢዎች ተጋብዘዋል፣ ከውስጥም ተመድበዋል ተብሏል። ተውኔቶቹ በየተራ በየቀኑ እየታዩ ቢሆንም ላለፉት 20 ዓመታት በተደጋጋሚ ታይተው ህዝብን ያሰለቹ በመሆናቸው ተመልካች አላገኙም። ሆያ ሆየውና ዘፈኑም በወያኔ ዙሪያ ሆኖ ብቻ ተወስኖ የቀረ መሆኑ ይታያል። አምባገነን አገዛዞች በየወቅቱ ምርጫ እያሉ የሚያሰለቹን የይስሙላ ምርጫ ባህሪዎቻቸውንና ተግባሮቻቸውን ለመሸፈን የሚጠቀሙበት ዘመናዊ ስልት በመሆኑ ነው። የመንግስቱ ኃይለማርያም የምርጫ ቲያትር፣ የነ ኦማር አልበሽር በሱዳንና የነ ሙጋቤም በዚምባብዌ የይስሙላ ምርጫዎች እንደ ምሳሌ የሚጠቀሱ ናቸው። ወያኔም ባለፉት 20 ዓመታት ተደጋጋሚ የይስሙላ ምርጫዎች አካሂዶ የዴሞክራሲያዊነትን ካባ ለመጎናጸፍ ብዙ ባዝኗል። የተካሄዱት የይስሙላ ምርጫዎች ግን ለወያኔ ጭምብል ከመሆን ይልቅ ይበልጥ ምንነቱን ማንነቱን ያጋለጡት ሆነዋል። የደንቆሮ ለቅሶ መልሶ እንዲሉ አሞኘዋለሁ አታልለዋለሁ የሚለው ክፍል ውሸት መሆኑን አውቆ ነቅቶ በሚጠብቅበት ሁኔታ ዘንድሮም አፈልቺ የሆነ የምርጫ ቲያትሩን ለመድገም ላይናታች እያለ ይገኛል።
በዲሞክራሲያዊ ስርዓት ህዝብ የስልጣን ባለቤትነቱን የሚያረጋግጠው አንዱ መንገድ በምርጫ መሆኑ አከራካሪ አይደለም። በህብረት ራሱን ለማስተዳደር የወሰነ ህዝብ ጥቅሜን ይጠብቁልኛል፣ ፍላጎቴን ያሟሉልኛል የሚላቸውን ወኪሎች ወደ ስልጣን ሊያወጣ የሚችልበት ብቸኛው መንገድ ምርጫ ነው። ህዝብ ሉዓላዊነቱንና የስልጣን ምንጭነቱን በምርጫ አማካይነት ሊያረጋግጥ የሚችለው ግን በቅድሚያ ነጻነቱ ሲጠበቅለትና መብቱ ሲረጋገጥለት ነው። ህዝብ ነጻነቱን የሚቀዳጀው ከውጭ ኃይል ተጽዕኖ በመላቀቅ ብቻ ሳይሆን የመንግስትን ስልጣን ከተቆጣጠረና ኃይልና ተገን ካደረገ ማንኛውም ወገን ከሚያደርስበት ጭቆና፣ በደል ወይም የኃይል እርምጃም ነጻ ሲሆን ጭምር ነው። መብቱም የሚጠበቅለት መሰረታዊ የሆኑት የንግግር፣ የመሰብሰብ፣ የመንቀሳቀስ፣ የመደራጀት፣ የፈለገውን የመምረጥ፣ የሃይማኖት ተቃውሞን የማሰማት ወዘተ መብቶቹ ዓለምንም ገደብ ሲከበሩ ነው። ህዝብ በስምምነት ያጸደቀው ህገ መንግስትና ሌሎች የአገሪቷ ህጎች ሁሉ የበላይነታቸው ተረጋግጦ ሲከበሩና ህግን የሚያስከብሩ አካሎች ማለትም የፖሊሱ፣ የጸጥታው፣ የወታደሩና ሌሎች የህግ ተቋማት ነጻና ገለልተኛ በሆነ መንገድ ተደራጅተው ከማንም ግለሰብ ወይንም ቡድን ቁጥጥር ነጻ ሆነው ሲቋቋሙና በገለልተኛነት ለህግ ብቻ ታዛዥ ሆነው ስራቸውን የሚያካሂዱበት ሁኔታ ሲፈጠር የህዝቡ ነጻነት ተከብሯል፣ መብቱም ተረጋግጧል ማለት ይቻላል። ነጻነትና የመብት መረጋገጥ ስልጣን ከያዘ ኃይል ወይም ግለሰብ መልካም ፈቃድ የሚገኙ ወይም በቸርነት የሚለገሱ አይደሉም፣ የህዝቡ የትግል ውጤት ናቸው እንጂ። ህዝቡ በትግሉ በህብረትና በስምምነት እውን የሚያደርጋቸው ማንም ግለሰብ ወይም ቡድን በምንም ጊዜ በኃይልም ሆነ ህግ በማውጣት ሊነጥቃቸው የማይችሉ የማይደፈሩና የማይገሰሱ መሰረታዊ መብቶች ናቸው። ህዝብ ሉዓላዊነቱን አስጠብቆ የስልጣን ባለቤትነቱን በምርጫ አማካይነት እውን ሊያደርግ የሚችለው እነዚህ መሰረታዊ መብቶች ተሟልተው ሲገኙ ብቻ ነው። ስለዚህ ነጻነት፣ መብት፣ ዴሞክራሲና ምርጫ የማይነጣጠሉና የተያያዙ ናቸው። ነጻነት፣ መብትና ዴሞክራሲ በሌሉበት ምርጫ የአምባገነኖች መሸፈኛ ይሆናል እንጂ ህዝብ የስልጣን ባለቤትነቱን እውን የሚያደርግበት መሳሪያ አይሆንም። ምርጫ ከነጻነት፣ ከመብትና ከዴሞክራሲ ውጭ ቃል ከመሆን ያለፈ ትርጉም ሊኖረው አይችልም። አንድ ፓርቲ ወይም ግለሰብ በምርጫ ቢያሸንፍ እንኳ ፖሊሲውን በተግባር ለማዋል የሚያስችለው ዋስትና ካለመኖሩም በላይ በማናቸውም ጊዜ በህዝብ ሳይሆን ኃይልን በሚቆጣጠረው አምባገነን ቡድን ከስልጣን ሊነሳ ይችላል። በሌላ በኩል ምርጫ ብቻውን ነጻነትና ዴሞክራሲ አያመጣም። የዴሞክራሲ መሰረቶች ካልተነከሩ አምባገነኖችና ፋሽስቶች በምርጫ ወደ ስልጣን መጥተው የህዝቡን መብት ሊያፍኑ፣ ነጻነቱን ሊያግዱ ይችላሉ። ሂትለር፣ ሙሶሎኒና ሌሎች አምባገነኖች ወደ ስልጣን የመጡት በምርጫ መሆኑን መገንዘብ ይጠቅማል። ከላይ የተገለጹት መሰረታዊ የህዝብ መብቶቹ ተከብረውና የህዝቡ ነጻነቶች ተጠብቀው እንኳ የተጨበረበረ ምርጫ ሊካሄድ የሚችልበት ሁኔታ ይኖራል። የተሟላ ነጻና ፍትሃዊ የሆነ ምርጫን ለማካሄድ የግድ የምርጫው ውድድር በተስተካከለና በሁሉም በእኩልነት በሚያገለግል ሁኔታ ላይ መገኘት ይኖርበታል። ነጻና ፍትሃዊ ምርጫ ሊካሄድ የሚችለው ለሁሉም ተወዳዳሪዎች በእኩልነትና በገለልተኝነት አገልግሎት የሚሰጥና በአንድ ፓርቲ ሳይሆን በተወዳዳሪዎች ፓርቲዎች የጋራ ውሳኔና ስምምነት የሚቋቋም የምርጫ አስፈጻሚ አካል ሲኖር፣ ለሁሉም ወገን በእኩልነት የሚያገለግል የምርጫ ሕግና የሥነ ሥርዓት አፈጻጸም ደንብ ሲደነገግና በሥራ ላይ ሲውል፣ ሕዝቡ የመምረጥና በምስጢር ድምፅ የመስጠት መብቱ ሲከበር፣ ተወዳዳሪዎች እኩል የሆነ የሚዲያ የመገናኛ ብዙሃን ሰዓት ሲያገኙ፣ ለምረጡኝ እንቅስቃሴው እኩል ወይም ተመጣጣኝ የሆነ ገንዘብና ሌሎች ግልጋሎቶች ሲመደቡ፣ የምርጫ ጣቢያዎች እኩል በሆነ ደረጃ ለሁሉም ሲዳረስ፣ የምርጫ አካሎችም አለ አድሎ በእኩልነት ሁሉንም ተወዳዳሪ ሲያስተናግዱ፣ የጸጥታ ኃይሎች ከማስፈራራትና ከጣልቃ ገብነት ሲቆጠቡ፣ የድምጽ ካርዶች በአግባቡ ሲሰበሰቡና ሲቆጠሩ ነጻና ገለልተኛ የሆኑ ታዛቢዎች ዓለምንም ገደብ የምርጫውን ሂደት እንዲታዘቡ ሲደረግና የመሳሰሉት ሁኔታዎች ሲሟሉ ነው። አገራችን ውስጥ ሁለቱም ሁኔታዎች የተሟሉ አይደሉም። ህዝብ ነጻነቱን ተገፋል፣ መብቱም የተከበረ አይደለም። የህግ አስከባሪ አካሎችና የመንግስት መጨቆኛ መሳሪያዎች በወያኔው ድርጅት ቁጥጥር ብቻ ሳይሆን በባለቤትነት የተያዙ ናቸው። ወታደሩ፣ የጸጥታው ክፍል፣ የፖሊሱ ኃይል፣ ቢሮክራሲው፣ የግል ወታደራዊ ተቋማት ማለትም ፌደራል ፖሊስ፣ አግአዚ፣ የቀበሌና የገበሬ ማህበራት ታጣቂዎች፣ የፍርድ ተቋማት ሙሉ በሙሉ በወያኔ ቁጥጥር ስር ውስጥ ነው ያሉት። በወያኔ ቁንጮ ተሹመው በወያኔ ፓርላማ ሹመታቸው ጸድቆ ኃላፊነት የተሰጣቸው የምርጫ አስፈጻሚ ኮሚቴ አባላት የመረጣቸውን ጌታ ብቻ ሲያገለግሉ የቆዩ አሁንም እያገለገሉ ያሉ ናቸው። የምርጫ ህጉ ወያኔን ብቻ እንዲያገለግል ተዘጋጅቶ በስራ ላይ የዋለ ነው። ወትሮም በብዙ ችግርና መከራ ይንቀሳቀስ የነበረ ነጻ ፕሬስና ሚዲያ እስከናካቴው ከታፈነ ዓመታት አልፈዋል። አፋኝ በሆኑ ህጎች አማካይነት የሲቪል ድርጅቶችና ሌሎች ነጻና ገለልተኛ አካሎች ምርጫው ነጻና ፍትሃዊ መሆኑን እንዳይከታተሉና እንዳይታዘቡ ለማድረግ ተሞክሯል። በርካታ ሰላዮች ተቀጥረዋል። የስለላ መሳሪያዎች በየመንገዱ ተሰቅለዋል። በምርጫ ወቅት የኃይል ተጽዕኖ በሚያደርጉና የአፈና ተግባራትን የሚያከናውኑ ልዩ ልዩ የሆኑ ወታደራዊ ተቋማት ተመስርተው ስራቸውን ለመጀመር እየተጠባበቁ ነው። ይህም ብቻ አይደለም፣ ሌሎች የማስፈራሪያና የመደለያ ስልቶችም በስራ ላይ ውለዋል። በመንግስት መስሪያ ቤቶች፣ በትምህርት ቤቶች፣ በጤና ተቋሞች፣ በፋብሪካዎች፣ በአገልግሎት ሰጪ ድርጅቶች የሚሰሩ ሰራተኞች፣ በየገጠሩ ያሉ አርሶ አደሮች ኢህአዴግን ምረጡ እየተባሉ ቀጥተኛም ሆነ ተዘዋዋሪ ተጽዕኖ ተደርጎባቸዋል። አሁንም እየተደረገባቸው ነው። በሚሊዮን የሚቆጠሩ በግድ የኢህአዴግ ፓርቲ አባል ሆኑ ተብለው ተደርገዋል። ኢህአዴግን ከመረጣችሁ ስራና ሹመት እንዲሁም ገንዘብ ታገኛላችሁ የሚለው መደለያ ለብዙዎቹ ቀርቧል። ባለፈው ምርጫ ማን ለማን እንደመረጠ መረጃ አለን፣ አሁንም ከኢህአዴግ ውጭ የሚመርጥ ወዮለት የሚል ማስፈራሪያ ለተቃዋሚ ደጋፊዎች እንዲደርስ ተደርጓል። ለዚህም ነው እንደ ደርግ ጊዜው ዛሬም የዚህ አካባቢ ተማሪዎች፣ የዚህ አካባቢ ሰራተኞች፣ የዚህ አካባቢ ገበሬዎች ወዘተ ተሰብስበው ኢህአዴግን ለመምረጥ ውሳኔ ያስተላለፉ፣ ማሉ፣ ተገዘቱ የሚል ዜና በተለያዩ ሚዲያዎች መሰማታቸው ብዙዎችን ያላስደነቀው። የግል ምርጫን ለማካሄድ በቡድን ውሳኔ እየተደረገ ነው። በፍርሃት አየር ውስጥ በአፈና ታጅቦ የሚካሄድ ምርጫ የህዝብ ሉዓላዊነትን በተግባር የሚያውል እውነተኛ ምርጫ ሊሆን አይችልም፣ ለይስሙላ የሚደረግና አስመሳይ ምርጫ እንጂ። ሐቁ ሲገለጽ ግን ብዙሃኑ ለምርጫ አልተመዘገበም፣ ወያኔ 29 ሚሊዮን ተመዝግቧል ብሎ ቢዋሽም፣ እንዳለፉት ጊዜያቶች ሁሉ አዳናቂው ቢበዛ፣ የአየር ሞገዱ ቢጨናነቅና ሆይ ሆይ የሚለውም እንደ ጎርፍ ቢጥለቀለቅ፣ የዘንድሮውም የወያኔ ምርጫ ያው ደጋግሞ የታየው አሰልቺ ቧልት መሆኑ ግልጽ ነው። አሸናፊዎቹ የቲያትሩ መሪ ተዋንያን መለስና ፓርቲው መሆናቸው ሳይታለም የተፈታ ነው። በወያኔ አገዛዝ በምንም ተአምር እውነተኛ ምርጫ ሊካሄድ የማይችል መሆኑን ደጋግመን የገለጽነው ነው። አንዳንዶቹ የተበላ ዕቁብ የሚል ስም የሰጡት መጪው የወያኔ የይስሙላ ምርጫ በወያኔ አሸናፊነት የሚጠናቀቅ መሆኑ ግልጽ ሆኖ ሳለ ከምርጫው አንድ አይነት ቁም ነገር ይገኛል በሚል ህዝብን ለማዘናጋት በውስጥም ሆነ በውጭ ወዲያና ወዲህ የሚሉ ክፍሎች ቁጥራቸው በርካታ መሆናቸው ባያስገርምም፣ ውዥንብሮቹና የማደናገሪያው ዘዴዎቹ አይነታቸው እየተበራከተ መምጣቱ አነጋጋሪ ሆኗል። ደግነቱ በደም ከከፈለው ተመክሮ በመነሳት አብዛኛው ኢትዮጵያ ህዝብ በምርጫው ፍትሐዊነትና ነጻ መሆን ላይ ቅንጣት ታክል እንኳ እምነት የሌለው በመሆኑ በእነዚህ ወገኖች እየተስፋፉ ያሉ አመለካከቶች ህዝብን በማወናበድ በኩል ውጤት አልባ መሆናቸው ከወዲሁ እየታየ ነው። የወያኔ ተለጣፊ የሆኑ ከወያኔ ፍርፋሪ የሚያገኙ ከራሳቸው ጥቅም በስተቀር የህዝብ ጥቅምና ፍላጎት ቅንጣት ታክል የማያታስባቸው በተደጋጋሚ ምርጫ ውስጥ ገብተው ለወያኔ የዴሞክራሲያዊነት ካባ ሽፋን ሲሰጡ የቆዩ በመሆናቸው ዘንድሮም ይህንኑ ሲደግሙ ቢታዩ ብዙ የሚያስገርም አይደለም። እነዚህ ክፍሎች ምንጊዜም የሚያስቀድሙት የግል ጥቅማቸውንና ምቾታቸውን እንጂ ህዝብን ስላልሆነ በተደጋጋሚ የታየው አቋማቸው ሆነ ድርጊታቸው አስገራሚ ሊሆን አይችልም። እንዲሁም ጥቅማቸውን ብቻ የሚመለከቱ የባዕድ መንግስታትም የኢትዮጵያ ህዝብ መብትና ነጻነት አልባ መሆኑንና ምርጫው የዓለም አቀፍ የምርጫ ሂደት መመዘኛን አለማሟላቱን እያወቁ ለአምባገነኑ የወያኔ አገዛዝ የሞራልና የማቴሪያል ድጋፍ ቢሰጡ የምርጫውን ትክክለኝነት ለማጥለቅ ታዛቢዎች ልከናል ቢሉ የኢትዮጵያን ህዝብ ብዙ የሚያስገርመውና የሚያስደንቀው ከቶ አይደለም። የባዕዳን ኃይሎች በተለይም በምዕራብ ያሉ መንግስታት የእምነታችን ዋልታዎች ናቸው የሚሏቸው የሰብአዊና ዴሞክራሲያዊ መብቶች መጠበቅ፣ የህግ የበላይነት መኖር፣ የነጻና ፍትሃዊ ምርጫ እውን መሆን ወዘተ በሌሎች ሀገሮች ተግባራዊ ሆኑ አልሆኑ ብዙ ሲያስጨንቃቸው አላየንም። በየአካባቢው ላሉት ሁኔታዎች የሚሰጡት መልስና የሚወስዱት እርምጃ ከጥቅማቸው አንጻር ብቻ መሆኑን ከተረዳን ውለን አድረናል። ጥቅማቸውን ለሚያስጠብቁላቸው አምባገነኖች በቢሊዮን የሚቆጠር የገንዘብና የሌሎች ቁሳቁሶች እርዳታና ዲፕሎማሲያዊ ድጋፍ እየሰጡ በስልጣን እንዲቆዩ የሚችሉትን ጥረት ያደርጋሉ። በእነዚህ ሀገሮች ለሚደረጉ የሰብአዊ መብቶች ረገጣዎች፣ አፈናዎች ወይም በምርጫ ወቅት ለሚደረጉ ጭፍን የሆኑ ማጭበርበሮችና ተያይዘው ለሚመጡ ወከባዎችና ግድያዎች ከአንገት በላይ የሆኑና ጥርስ የሌላቸው የተቃውሞ መግለጫዎችን ከማውጣት ባሻገር ተጨባጭ እርምጃዎችን ሲወስዱ አልታዩም። በሌላ በኩል እንደነ ዚምባብዌው ሙጋቤ የመሳሰሉትና ለምዕራብ አገሮች ጥቅም ተጣራሪ ናቸው ተብለው የተፈረጁ አምባገነኖች በየአገሮቻቸው ምርጫ አጭበርብረዋል በሚል ወገዛ ብቻ ሳይሆን የኢኮኖሚ ማዕቀብ በማድረግ ሆነ የወታደራዊ እርምጃ ጥቃት ሲቃጡባቸው አስተውለናል። ወያኔን ተረባርበው ወደ ስልጣን ያወጡት ምዕራባውያን ናቸው። በየዓመቱ በአማካይ 1 ቢሊዮን ዶላር በመስጠት የተለያዩ ድጋፎችን በማድረግ ስልጣን ላይ እንዲቆይ አድርገውታል። በአንጻሩ ወያኔ የምዕራባውያን ጥቅም አስጠባቂ ነው። ስለሆነም ወያኔ ለሚያደርገው የሰብአዊ መብት ረገጣ፣ የበደልና የሰብአዊ መብት እጦት ባዕዳን ኃይሎች ያንገት በላይ ጩኸት ቢያሰሙና የወያኔ ምርጫ የይስሙላ መሆኑን እያወቁ ታዛቢ በመላክ ሆነ በሌሎች ተግባሮች ላይ ትብብር ቢያሳዩ የሚያስገርም አይደለም። ሰልፋቸው ከተቃዋሚ ኃይሎች ሆኖ በተአምር ምርጫውን በአሸናፊነት እናጠናቅቃለን የሚሉ የዋሃን ካሉ እነዚህ ወገኖች ማስተላለፍ የምንፈልገው መልእክት እስካሁን ያለፍንበት ችግርና የከፈልነው መስዋዕትነት ትምህርት ሊሰጠን ይገባልና አሁንም ከዚህ እንማር የሚል ነው። ምርጫውን በምንም አይነት መንገድ ማሸነፍ እንደማይቻል በየአደባባዩ እያስረገጡ በአጭር ጊዜም ሆነ በረጅም ጊዜ ከምርጫው ጥሩ ውጤት ማግኘት ይቻላል ለሚሉት ወገኖች ይህ አያዋጣም እንላቸዋለን። በምርጫው ወያኔ ይጋለጥበታል። ወያኔን በዘንድሮ ምርጫ ማሸነፍ ባይቻልም የዛሬ 5 ዓመት ወይም የዛሬ 10 ዓመት የማሸነፉን ሁኔታ ማመቻቸት ይቻላል። ህዝቡን በህቡ ሆነ በይፋ ማደራጀት የሚቻለው በምርጫ መሳተፍ ሲቻል ነው። ህዝቡ መሪ ይፈልጋልና በምርጫ ካልተሳተፉ ህዝቡን መምራት አይቻልም። አብላጫ ድምፅ አግኝተን የመንግስቱን ስልጣን መያዝ ባንችልም በወያኔ ፓርላማ ጥቂት መቀመጫዎችን አግኝተን ወያኔን ልናጋልጥ የምንችልበት ሁኔታ ይኖራል የሚሉት አመለካከቶች ሁሉ ደግነቱ ህዝቡ በራሱ ተመክሮ ስለ ምርጫው ዋጋ ቢስነት ቀድሞ ሁሉንም ነገር ተገንዝቦ መጥቆ ሄዷል እንጂ አደናጋሪ ሊሆኑ በቻሉ ነበር። በአጭበርባሪነቱ፣ በመሰሪነቱና በፈላጭ ቆራጭነቱ ግልጥጥ ብሎ የወጣ ቡድንን በይስሙላው ምርጫ ተባባሪ በመሆን በምንም አይነት መንገድ በአዲስ መልክ ማጋለጥ እንደሚቻል የኢትዮጵያ ህዝብ ሊረዳው አልቻለም። አጭበርባሪነቱን በሚገባ ለሚያውቀው የኢትዮጵያ ህዝብ የሚያመጣው ፋይዳ የለም ባዕዳንም እስካሁን የተደረጉት ምርጫዎች ነፃና ፍትሃዊ ያለመሆናቸውን ይያወቁ ስለሆነ ወያኔን ሲደግፉ የቆዩት የማጋለጡ ጥረት ከባዕዳኑ አንጻር ብዙ የሚፈይደው ነገር የለም ለምርጫ ከተሳተፈ ባሁኑ ምርጫ ባይሳካንኳ በሚቀጥሉት 10 እና 15 ወይም 20 አመታት ማሸነፍ እንችላለን የሚለው የመከራከሪያ ሐሳብ ውሃም ይቋጥር አይደለም የወያኔ ቡድን ስልቱን እየለዋወጠና እያሻሻለ በስልጣን ላይ ለመቆየት ይጥራል እንጂ ዝም ብሎ አይቀመጥም ካለፈው ምርጫ ወዲህ የወያኔ ቡድን በአንድ በኩል ራሱን በስልጣን ለማቆየት በሌላ በኩል ተቃዋሚዎችን ለመከፋፈልና ለማዳከም የወሰዳቸውን እርምጃዎች ሁኔታው በይበልጥ ለዚህ ቡድን አስተማማኝ እየሆነ መምጣቱን አይተናል በአሁኑ ወቅት ማሸነፍ ካልተቻለ በምን ተአምር የዛሬ 5 10 እና 20 አመት ማሸነፍ እንደሚቻል ግልጽ አይደለም ህዝቡ መሪ እንደሚፈልግ ግልጽ ነው በግንዛቤ መጥቆ ሄዷል ምን መደረግ እንዳለበትም ያውቃል አስተባባሪና መሪ ይፈልጋል የህዝብ መሪ ለመሆን ግን የግድ ባለቀለት ምርጫ ተሳታፊ መሆንን አይጠይቅም እንዲያውም ለህዝቡ ያልሆነ ተስፋ ለአምባገነኖች ደግሞ የዴሞክራሲያዊነት ሽፋን በመስጠት የህዝቡን ትግል ያዳክማል በወያኔ ፓርላማ ውስጥ ገብቶ ወያኔን እያጋለጡ ቀስ በቀስ ኃይሉን መሸርሸር የሚለውም የማይጨበጥ ተስፋ ነው። ከወያኔ ፍላጎት ውጭ ተጨባጭ ስራዎች በማይሰራ ፓርላማ ውስጥ ተቃዋሚ ሆኖ መሰየም ወያኔ የሌለውን የቆዳ ቀለም ለራሱ እየሰጠ ከማንኛውም የበለጠ ዴሞክራሲያዊ ነኝ የሚለውን መመጻደቂያ አድርጎ ሲጠቀምበት ታየ እንጂ ሲጋለጥበት ወይም ኃይሉ እየመነመነ ሲመጣ አልታየም። ታዲያ መፍትሄው ምንድነው? ህዝቡስ ከዚህ መከራና ስቃይ እንዴት ነው ሊላቀቅ የሚችለው? የሚለው ጥያቄ አግባብነት ያለው ስለሆነ በተገቢው መንገድ መመለስ ያለበት ነው። ከዚህ ቀደም ደጋግመን እንደገለጽ ነው አምባገነን ኃይሎች የዘረጉት ያፈናና የጭቆና ስርዓት ሊወገድ የሚችለው በህዝብ ኃይልና ግፊት ብቻ እንጂ በልመና ወይም እነዚህ አጥፊ ኃይሎች በዘረጉት ወጥመድ ውስጥ ገብቶ በመዋኘት አይደለም። የትግሉ ስልት ሰላማዊና ሰላማዊ ያልሆኑ መንገዶችን ሊከተል የሚችል መሆኑ ግልጽ ሲሆን ከሁለቱ አንደኛውን የመምረጥም ሆነ እንደ ሁኔታው ሁለቱንም አብሮ በማስኬድ የመታገልና ትግሉን ግብ የማድረስ መብት የህዝብ ነው። የትኛውም የትግል ስልት ተመረጠ ትግሉን ለማካሄድም ሆነ በደል ለማጠናቀቅ በቅድሚያ መደራጀትን ይጠይቃል። እስካብንጫው የታጠቀውንና በባዕዳን ኃይላት እየተረዳ ያለውን አምባገነን ኃይል ታግሎ ማሸነፍ የሚቻለው ህዝቡ ማለቂያ የሌለውን ጉልበቱንና ኃይሉን አስተባብሮ ስልጣኑን በጨበጠው ጸረ ኢትዮጵያ ቡድን ላይ መጥቶን ሲያሳርፍ ብቻ ነው። ስለሆነም መደራጀት ጊዜና ቦታ የማይጠይቅ የወቅቱ አንገብጋቢ ጥያቄ ነው። በወያኔ የይስሙላ ህግ ተጠቅሞ በይፋ መደራጀት የሚቻል ቢሆንም እዚህ ላይ ክብደት ሰጥተን የምናነሳው በህቡ የመደራጀትን ወይም የትግል ተግባርን በህቡ የማካሄድ ሁኔታን ነው። የአምባገነኑ የጸጥታ ኃይሎች በተጠናከሩበት ወይም ሰላይና ሰርጎ ገቡ በብዛት በሚርመሰበስበት ሁኔታ በይፋ ሳይሆን በህቡ መደራጀቱና ተግባርን በህቡ ማካሄዱ ለትግሉም ሆነ ለውጤቱ አስፈላጊ ነው። በህቡ የተደራጀና ለትግል የቆረጠ ህዝብ ኃይል በልዩ ልዩ ምክንያት የተለያየ ዘዴ ስልት በመጠቀም በስልጣን ላይ ያለውን ኃይል ሊያስወግድ ይችላል። ቀድሞ የሶቪየት ግዛት በነበረችው ክርግስታን በህቡ የተደራጀ ህዝባዊ እንቅስቃሴ የታጠቀን አምባገነን ኃይል ከስልጣን ሲመነግል ለማየት ችለናል። በኔፓልና በምዕራብ አፍሪካ ወዘተ ህዝባዊ እንቅስቃሴዎች አምባገነን ኃይሎችን ሲያርበደብዱም ተመልክተናል። በ1997 ዓ.ም ተመረጠ ምርጫ ገንፍሎ የወጣው የህዝብ ቁጣና ምሬት የተደራጀ መልክ ኖሮት ቢሆንና ይህም እንቅስቃሴ ለህዝብ ጥቅም በቆመ የተደራጀ ኃይል ተመርቶ ቢሆን ኖሮ ዛሬ የህዝቡ ትግል ግቡን መጥቶ አምባገነን አገዛዝ ተወግዶ የምናይበት ወቅት ላይ እንሆን ነበር። ህዝብ እንደማዕበል ከተነሳ ምንም የሚያግደው ኃይል አይኖርም። በአጋዚ ሆነ በፌደራል በህዋት ሆነ በያሪክ ስምስ ካፈንጫቸው ታጥቀዋን ባገነኑን የሚያገለግሉ ወገኖች የህዝብ ቁጣና አንቀፍቃሴ እንደማበል ገንፍሎ ሲወጣ ሰልፋቸው ከህዝብ ጎን እንደሚሆን አለያም ሽንፈትን እንደሚከናነቡ ምንም ጥርጥር ሊኖር አይችልም። ስለሆነም ተደራጅቶ መታገል አሁንም የወቅቱ አብይ መፈክር ነው። ለህዝብ የቆሙ እነተኛ ተቃዋሚ ኃይሎች ህዝብን ለትግል ያበቃ የሚያስችል ድርጅታዊ ስራና አንቀፍቃሴ ማድረግ ይተበቀባቸዋል። ታጋዩ ህዝብም ሀገሩን ከስቃይ ለማውጣት ትግሉን መርተው ከግብ ሊያደርሱ ይችላሉ የሚላቸውን ድርጅቶች መርጦ የመከላከልና የመታገል ግዴታ አለበት። ያባ ለህዝብ የገባውን ቃል ኪዳን ለአንዲት ደቂቃ እንኳን ሳያጥፍ ከፍተኛ መስዋዕትነትን እየከፈለ በከተማም ሆነ በገጠር ህዝብን እያደራጀና ትግሉን እያፋፋመ ይገኛል። ታጋይ ኃይሎች በድርጅቱ ጥላ ስር ተሰልፈው ህዝባዊውን ትግል እንዲያካሂዱ አሁንም ጥሪውን ያስተላልፋል። ሚስጥራዊነቱ የተነሳ በድርጅቱ ውስጥ መታቀፍ አስቸጋሪ ቢሆን እንኳ ከሚያምኑትና ከሚመስለው ጋር እየመከሩ በመንፈስ ተዘጋጅቶ መጠበቅ የቁርጧ ቀንለት ኃይልን አስተባብሮ ከታጋይ ኃይሎች ጋር ተሰልፎ አምባገነኑን ለማስወገድ ምቹ ሁኔታን መፍጠር ይቻላል። ስለሆነም የሀገር ፍቅር የሚያንገበግበው ሁሉ ዛሬውኑ ተጨባጭ እርምጃ ይውሰድ። መፍትሄው ትግል ብቻ ስለሆነ ተደራጅቶ ይታገል እንላለን። አምባገነንነት ሲወገድ እውነተኛው ምርጫ በህዝብ ትግል እውን ይሆናል። አምባገነን አገዛዝ በህዝብ ትግል ይወገዳል። የኢትዮጵያ ህዝብ ያሸንፋል። ለወያኔ ምርጫ ሳይሆን ለጸረ ወያኔ ትግል እንነሳ።
Papa, el amor me ardube y llevo tan...